Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጽዮን ግርማ ነኝ ከመስታወት አራካው ጋር አብረናችሁ እንጓዛለን።
ሰላም እንደምናመሻችሁ። በዛሬው ሚያዝያ 19/2009 ዓ.ም የጋቢና ምሽት ፕሮግራማችን የኢትዮጵያ የሰብአዊ መብት አያያዝም ሆነ ዲሞክራሲያዊ ስርዓት በሽግግር ላይ የሚገኝ በመሆኑ ጉድለቶች እንዳሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ።
ልማታችንን እና ሰላማችንን የማይፈልጉ ኃይሎች በሚሉት ልክና መጠንም ባይሆን ጉድለቶች አሉበት።
ጠቅላይ ሚኒስትር ኃይለማርያም ደሳለኝን ነበር የሰማችኋቸው። አድማጮች፣ ዛሬ ትንሽ የድምፅ ጥራት አለው በቴክኒካችን ላይ አሻሽለን እንግዲህ ወደ በኋላ ላይ ያስተካከለን እንመጣለን። የሜዲተራኒያን ባህር በሚያዝያና ግንቦት ወር ሽንፍሩ ይቀንስና የተረጋጋ ፀሐያማ ወቅት ይመጣል። አውሮፓ ለመድረስ አፍሪካን በሰሜን በኩል አቆራርጠው የሊቢያ ባህር ዳርቻ የሚደርሱ ፍልሰተኞች ደግሞ የመጨረሻውን የሞት ሽረት ጉዞ የሚያደርጉት በዚህ ወቅት ነው። በዛሬ ጋቢና በጉዞ ያለፉና እየተጠባበቁ ያሉን አሳፍረናል።
እርጉዞች ነበሩ፣ ህጻኖች፣ የአንድ አመት የሚሆን የስድስት ወር የሚሆኑ አሉ።
በአይነ ያየሁት እርጉዝ ሲገደል አይቻሉ። እርጉዝ ሲገደል አይቻሉ።
የዘጠኝ እርጉዝኛ ነው።
እንዴት ደፍረሽ ወጣሽ ወደ መርከቡ?
ማለት ባህር እኔ ወስኝ ወጣት ባህር ላይ ብሞት ይሻላል ብዬ ነው።
የሜዲትራኒያንን ባህር አቋርጠው አሁን በጣሊያን የተለያዩ መጠለያዎች ውስጥ የሚገኙ ኢትዮጵያውያንና ኤርትራውያን ናቸው ዘገባለን። አሁንም ለድምፅ ጥራቱ ይቅርታ እንጠይቃለን፣ የቴክኒክ ችግር ስለገጠመን ነው። በዚህ አስቸጋሪ የጉዞ ካለፈ ከ18 ዓመት በኋላ ታሪኩን በፊልም የሰራ ወጣትም በጋቢና አሳፍረናል። ዘካሪያስ ጥበቡ መስፍን ይባላል። የእውር አሞራ ቀላቢ ባለ ታሪክ ነው። ፊልሙ በኒውዮርክ ፊልም ፌስቲቫል ላይ በቀጣይ ሳምንት ለእይታ ይበቃል።
ዘካሪያስ ጥበቡ መስፍን ይባላሉ። በ1998 ዓ.ም ከሀገሬ ተሰድቼ እስራኤል ለመግባት ሰውነቴን የሚያስነሳ መከራን አሳልፌያለሁ።
አሁን ደግሞ ወደ የመን እንሻገራለን። በየመንም ስደተኞች ችግር ላይ መሆናቸውን ይናገራሉ።
ለሰብአዊነት የቆመ ሰው በተለይ ደግሞ ኢትዮጵያዊ እንደመሆናችን መጠን ኢትዮጵያዊ የሆነ ዜጋ ማለት ነው በሙያው በተለይ በሕግ ጉዳይ ላይ ተሰሚነት ያላቸው ሰዎች የየመንና የዩኤንኤችሲአር እና የሪፊውጅ አስተዳደር ጉዳይ ጊዜያቸውን እንኳን መስዋዕት አድርገው ይረዱን በማለት ነው።
አቶ ዮሐንስ አበበ ይባባላሉ። ከየመን ሰንአ ናቸው። ስለ ሁኔታው ይነግሩናል። እናንተም በዚህ ጉዳይ ላይ አስተያየት ካላችሁ በፌስቡክ አት ቪኦኤ አምሃሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉ ዓለም አቀፍ የምሽቱ ዜናዎች በድጋሚ ተመልሰን መጥተናል። ኬንያና ኢትዮጵያ አልሸባብ የሚያካሄደውን ድንበር ዘለል ጥቃት ለመከላከል በሚያደርጉት ጥረት በሶማሌ ክልል ሲቪሎች ላይ ኃይል ተጠቅመዋል ሲሉ በሶማሊያ የሚሰሩ የረድኤት አገልግሎቶች በውስጣዊ ዘገባቸው ተናግረዋል። በአሜሪካ ድምጽ ሬዲዮ በሶማሊኛ ቋንቋ አገልግሎት እጅ የገባው ዘገባ ኬንያ ካቻምና አንስታ በሶሚሲጊዶ ክልል አካባቢ ባሉት የአርብቶ አደር ማህበረሰቦች ላይ የአየር ድብደባ ማካሄዷን ይገልጻል። የኬንያ ዱር አራዊት ጥበቃ ሰራተኞች ሰዎችን በዘፈቀደ ማሰር ካለምንም ዳኝነት ይገድላሉ ይላል ዘገባው።
ወደ ቀጣዩ ዜናችን ስናመራ የዩናይትድ ስቴትስ አስተዳደር ትላንት ለሕግ መምሪያና መወሰኛ ምክር ቤት አባላት ሰፊ በሚስጥር የተያዘ ገለጻ አድርጎላቸዋል። በገለጻው የተሳተፉት ሰዎች ስለ ፕሬዚዳንቱ የብሔራዊ ጸጥታ ቡድን ጥያቄ ለመጠየቅ ችለዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን በመንግስት የሚደቀነውን አደጋ ማስወገድ ስለሚቻልባቸው ሰፊ አማራጮችም ለማወቅ ችለዋል። 100 የሚሆኑት ሴኔተሮች ትላንት ከሰዓት በኋላ የተሰበሰቡት ከዋይት ሀውስ ቤተ መንግስት ጋር በተያያዘው የፕሬዚዳንቱ ጽህፈት ቤት ውስጥ ነበር።
ዋሽንግተንና ፒዮንግያንግ በኮሪያ ባህረ ገብ መሬት ላይ በተደቀነው የኒውክሌር አደጋ ምክንያት ወደ ግጭት እየተቃረቡ ናቸው። ሰሜን ኮሪያ ባለፈው አመት ጥር ወር ለአራተኛ ጊዜ የኒውክሌር መሳሪያ ፍተሻ ካካሄደች ወዲህ ዋሽንግተንም ሆነች ፒዮንግያንግ ወደ መለሳለስ የማምራት ገጽታ አላሳዩም። ዩናይትድ ስቴትስ በቀድሞ ባራክ ኦባማ አስተዳደር ወቅት በሰሜን ኮሪያ መንግስት ላይ ማዕቀብ እንዲጠናከር ዓለም አቀፍ ድጋፍ አስተባብራለች።
ወደ መጨረሻው ዜና ስናልፍ በዙሪያ ደማስቆ ዓለም አቀፍ አውሮፕላን ማረፊያ አጠገብ ዛሬ ማለዳ የተሰማው ከፍተኛ ፍንዳታ የእሳት ቃጠሎ አስከትሏል። ምክንያቱ ምን ሊሆን እንደሚችልም ጥያቄ አስነስቷል። በብሪታንያ የሶሪያን ግጭት ጉዳይ የሚከታተለው የሰብአዊ መብት ቡድን እንደሚለው ፍንዳታው የደረሰው አውሮፕላን ማረፊያው ላይ አይደለም፣ ግን የ25 ኪሎ ሜትር ርቀት ባላት ደማስቆ ከተማ ላይ ተሰምቷል። አልማናር የተባለው የህዝብ አላህ ደጋፊ ቴሌቪዥን ጣቢያ ፍንዳታውን ያስከተለው የእስራኤል የአየር ድብደባ ነው ሲል ዘግቧል። የሶሪያ መንግስት ሚዲያም የእስራኤል ሚሳይሎች አካባቢውን መትተዋል ብሏል። እንግዲህ ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ቪኦኤ ዝግጅቶቻችን መልሳችሁ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን ነው የምናልፈው። የኢትዮጵያ ሰብአዊ መብት አያያዝም ሆነ ዲሞክራሲያዊ ስርዓት በሽግግር ላይ የሚገኝ በመሆኑ ጉድለቶች እንዳሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። ምጣኔ ሀብታዊና ማህበራዊ መብቶችን በመጠበቅ ረገድ ሀገሪቱ የሚመሰገን ውጤት እንዳስመዘገበች ደግሞ አንዲት የዓለም አቀፋዊ ድርጅት የኢትዮጵያ ተወካይ ተናገሩ። ትላንት አዲስ አበባ በተባበሩት መንግስታት ድርጅት የስብሰባ ማዕከል በተከፈተው የሁለተኛው ብሔራዊ ሰብአዊ መብቶች መርሃ ግብር የትግበራ ስርዓት ማብሰሪያ እና የምክክር መድረክ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባደረጉት ንግግር ሰነዱ የሰብአዊና የሀገሪቱ ህልውና መሰረት መሆኑን በአግባቡ በመገንዘብና ከልብ በመቀበልና በማመን ነው ብለዋል። መለስካቸው አመሃ ከአዲስ አበባ ዝርዝር አለው።
ትናንት አዲስ አበባ በተባበሩት መንግስታት ድርጅት የስብሰባ ማዕከል በተከፈተው የሁለተኛው ብሔራዊ ሰብአዊ መብቶች ድርጊት መርሃ ግብር የትግበራ ምዕራፍ ማብሰሪያ እና የምክክር መድረክ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባደረጉት ንግግር ሰነዱ የተዘጋጀበትን ምክንያት በአጽንኦት አስገንዝበዋል። በእሳቸው አባባል መንግስት ሰነዱን ያዘጋጀው እንዲሁ የተለመደ አሰራር ስለሆነ አይደለም፣ ወይም ደግሞ የለጋሽ ድርጅቶችን ቀልብ ለማማለልም ተብሎ አይደለም። ሰነዱ የተዘጋጀው የዴሞክራሲና የሰብአዊ መብቶች ጉዳይ የሀገሪቱ ህልውና መሰረቶች መሆናቸውን በአግባቡ በመገንዘብና ከልብ በመቀበል እና በማመን ነው ሲሉ አስገንዝበዋል። ስለ መንግስታቸው የሰብአዊ መብት አያያዝና ዴሞክራሲያዊ ስርዓት ደረጃም የሚከተለውን ብለው ነበረ።
የሰብአዊ መብት አያያዛችን ሆነ የዴሞክራሲ ስርዓታችን ታዳጊና በሽግግር ሂደት ውስጥ ያለ በመሆኑ ልማታችንንና ሰላማችንን የማይፈልጉ ኃይሎች በሚሉት ልክና መጠንም ባይሆን ጉድለቶች አሉበት። ይህ ሁሉን አቀፍ ብሔራዊ የሰብአዊ መብት ድርጊት መርሃ ግብር ይፋ መደረጉ ለስራችን ተጨማሪ አቅምና እድል እንደሚሰጠን ምንም ጥርጥር የለውም።
ቪኦኤ ያነጋገራቸው በተባበሩት መንግስታት ድርጅት የኢትዮጵያ ዋና አስተባባሪና የተባበሩት መንግስታት ድርጅት ልማት ፕሮግራም ዩኤንዲፒ እንዲሁም የሰብአዊ ጉዳዮች ዋና ተጠሪ ምስስ አሁና ኢዛኮንዋ ኦኖቺ ስለ ሰብአዊ መብቶች ስንነጋገር አለመነጣጠላቸውን መገንዘብ አለብን ይላሉ። ስለ ሁሉን አቀፍ መብቶች የምንነጋገር መሆኑን ማስተዋል አለብን ይሉና ኢትዮጵያ በኢኮኖሚና በማህበራዊ መብቶች ላይ አስመዝግባለች ያሏቸውን መልካም ውጤቶች ይዘረዝራሉ።
I think when we talk about social and economic rights, we see Ethiopia as a leading African country in the way that it has.
ስለ ማህበራዊና ምጣኔ ሀብታዊ መብቶች ስንነጋገር ህዝቦቿ ለዘመናት ከነበሩበት አስቸጋሪ የኑሮ ሁኔታ ለመውጣት ባፈሰሳቸው መዋዕለ ንዋይ ያገኘችው ውጤት ኢትዮጵያን በአፍሪካ አንዷ መሪ ሀገር ያደርጋታል። ይች ሀገር የሚሊኒየሙን የልማት ግቦች ካሳኩ ሀገሮች አንዷ መሆኗ ስንናገር በኩራት ነው። የጉዳዩን ትልቅ ቁም ነገርነት በመገንዘብም ደሃ አገር በመሆኗ ውጥኖች ላይ ገንዘቧን አፍስሳለች።
በዜግነትና በፖለቲካ መብቶች ያለውን ሁኔታ በተመለከተ ደግሞ የገለጹት በሚከተለው መልኩ ነበረ።
Then when it comes to civil and political rights, and as we heard the Prime Minister himself mention, there are still
ወደ ፖለቲካዊና የዜግነት መብቶች ስንመለስ ጠቅላይ ሚኒስትሩ እንደጠቀሱትም ፈተናዎች አሉ። ፖለቲካዊ መድረኩን ለተሳትፎ ክፍት ማድረግ፣ የፖለቲካ ባህሉን ራሱን ጥልቅ ማድረግ ያስፈልጋል። ምክንያቱም የኢትዮጵያ ዲሞክራሲ ራሱ ገና በማደግ ላይ ያለ የሚገኝ ህፃን ነው። ገና በለውጥ ላይ ያለ ሂደት ነው። እናም ብዙ ትምህርት የሚገኝበት ሂደት ነው። ጠቅላይ ሚኒስትሩ ከሌሎች ሀገሮች እነዚህን ዲሞክራሲያዊ መርሆችና ባህሎችን ለመገንባት ምን መደረግ እንዳለበት ለመማር ዝግጁ እንደሆኑ ሲገልጹ መስማትም የሚያስገርም ነበር።
የመጀመሪያው የሰብአዊ መብቶች የድርጊት መርሃ ግብር በሚኒስትሮች ምክር ቤትና በህዝብ ተወካዮች ምክር ቤት ጸድቆ ጥቅምት 16 2006 ዓ.ም በስራ ላይ እንደዋለ የብሔራዊ ሰብአዊ መብት የድርጊት መርሃ ግብር ጽህፈት ቤት ያሰራጨው መረጃ ያረጋግጣል። አሁን የተዘጋጀው መርሃ ግብር ይህን የቀደመውን መርሃ ግብር ለመተካት እንደሆነም ተመልክቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮቻችን በተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። አሁን የምናልፈው ወደ ቀጣዩ ዘገባችን ይሆናል። የሜዲተራኒያን ባህር በሚያዝያና ግንቦት ወር ሽንፍሩ ይቀንስና የተረጋጋ ፀሐያማ ወቅት ይመጣል። አውሮፓ ለመድረስ አፍሪካን በሰሜን በኩል አቆራርጠው የሊቢያ የባህር ዳርቻ የሚደርሱ ፍልሰተኞች ደግሞ የመጨረሻውን የሞት ሽረት ጉዞ የሚያደርጉት በዚህ ወቅት ነው። በዛሬ ጋቢና በጉዞ ያለፉና እየተጠባበቁ ያሉን አሳፍረናል። የዓለም አቀፉ የተባበሩት መንግስታት የስደተኞች ኮሚሽን ዩኤንኤችሲአር ባወጣው ወርሃዊ ዘገባ መሰረት የሜዲተራኒያን ባህር አቋርጠው ወደ ጣሊያን ወደብ የሚደርሱት የስደተኞች ቁጥር ባለፈው ዓመት ብቻ 355,728 ደርሷል። ከትላንት በስቲያ በወጣው በዚህ ወር ዘገባ መሰረት ሜዲተራኒያንን አቋርጠው ጣሊያን ወደብ የደረሱት ደግሞ እስከ ትላንት በስቲያ ድረስ 44,059 ሰዎች ናቸው። 1,092 ሰዎች ደግሞ ሜዲተራኒያን ባህር ሲያቋርጡ ሕይወታቸው አልፏል። በዚሁ የዩኤንኤችሲአር ዘገባ መሰረት ከአፍሪካ ሀገሮች በስደተኛ ቁጥር ብዛት ናይጄሪያ አንደኛ ሆና ስትመዘገብ፣ በሁለተኛነት ደረጃ የተመዘገበችው ኤርትራ ሆናለች። መስታወት አራጋው በሜዲተራኒያን ባህር አቋርጠው ጣሊያን የሚገኙ ኤርትራውያንን እና ኢትዮጵያውያንን አነጋግራ ተከታዩን ዘግባለች።
አብርሃም እንደ በርካታ ስደተኞች ከኤርትራ ሜዲትራኒያንን አቋርጦ ጣሊያን ለመድረስ የሚገጥሙትን ፈተናዎች በሙሉ ተጋፍጧል። አሁን በጣሊያን ተረጋግቶ ኑሮ መኖር ከጀመረ ዓመታት ተቆጥረዋል። አዲስ ለሚመጡት ስደተኞች መረጃንና አስፈላጊውን እርዳታ በግሉ በመርዳት ላይ ይገኛል። ስደተኛ አሁንም በብዛት እየገባ እንደሆነ ነው የሚናገረው።
ዛሬ ዓመት በጣም መጥፎ ነው። ብዙ ሰው ሞቱ። ራሱ ጥሪ ላይ 200 ሲሆን ኤርትራው ሞት ጥፉ ነው ጥሪ የሚጓዛ ሰው አልነበረም።
ጥሪ
የሚመጣ ሰው አልነበረም። ዛሬ አመት ግን ጥሪ ራሱ በበርዱ ማህበር ራሱ ከባድ ነው። እዚህ ወር ማለት ግን መጡ ሰው አሁን ጀምሮ አሁን ግን ከጉንበት ጀምሮ ሰኔ አምሌ ምናምን ናቴ ብዙ ሰው ይመጣል ማለት እንትና ሞቆቱ ስለሆነ ባህር ራሱ ማዕበል ጀና ነው እንትና ስለሆነ አሁን ብዙ ሰው መግባት ነው እንጂ
ከሱዳን ሊቢያ ከሊቢያ የሜዲትራኒያንን ባህር አቋርጣ ጣሊያን ቦሎኛ የሚገኘው መጠለያ ውስጥ ትገኛለች። ባህሩን የተሻገረችው የዘጠኝ ወር እርጉዝ ሆና ነው። ስሟን እንድንገልጽ አልፈለገችም።
ወደ ጣሊያን የገባሁት መስከረም ላይ ነው የገባሁት።
የስንት ወር እርጉዝ ነበርሽ ጀልባ ላይ ስትወጪ?
የዘጠኝ ወር እርጉዝኛ ነው።
እንዴት ደፍረሽ ወጣሽ ወደ መርከቡ?
ማለት ባህር እኔ ወስኝ የወጣሁት ባህር ላይ ብሞት ይሻላል ብዬ ነው መሰለሽ። ሊቢያ ላይ ይደበድቡሻል፣ በኤሌክትሪክ ያቃጥሉሻል፣ ምግብ የለም፣ በቃ የምተኝበት ራሱ ብዙ ሰው ሲሞት ታያለች። ለመሞት በቃ በአንድ ጊዜ ነፍስ እያለ ተምትሰቃይ በአንድ ጊዜ ባህር ገብቼ ብሞት ይሻላል ብዬ እኔ ወደ ባህር ገባሁ። በቃ ወስኝ ማለት ሊቢያ ላይ በጣም ብዙ ችግር አለ ልነግርሽ አልችልም። በብዙ ወንዶች መደፈር አለ። እርጉዞች ደግሞ በቃ እርጉዞችን እየወሰዱ ሆዳችን ይረግጡናል። ግን እግዚአብሔር ካልፈቀደው ልጁ ሊወርድ አይችልም፣ ወይም በቃ ሊበላሽ አይችልም። የእግዚአብሔር ድጋፍ ስላለ እንጂ እርጉዞችን ይረግጡናል፣ በቃ ቁታችን ያሹናል፣ በጣታቸው ይጉርጉሩናል። በቃ ልነግርሽ አልችልም። ማረኝ እንጂ ይከብዳል። ሊቢያ በጣም ከባድ ነው።
ባሻ፣ አሁን ልጅሽ እንዴት ነው? በምን ሁኔታ ላይ ይገኛል?
ልጄ አሁን ደህና ነች፣ ይሻላለች። እሷም ግን ብዙም ቅዋ ስለተጎዳች ነው መሰለኝ ያማታል። በቃ
ምንድን ነው የሚያማት?
በቃ ያስላታል። ህፃን ስለሆነች የት እንደሚያማት አላውቅም። ታለቅሳለች፣ ሌቱን ሁላ ትተኛልኝም። እሷን ተሸክሜ ስወዘወዝ ነው የማድረው። እኔ ምኗን እንደሆነ አላውቅም። እንጃ።
አንዶም ባህታ ከኤርትራ ሱዳን፣ ከሱዳን ሊቢያ የሜዲትራኒያንን ባህር አቋርጦ ጣሊያን ከገባ ጥቂት ወራቶች ተቆጥረዋል። ጉዞውን እንዲህ ገልጸዋል።
እኔ አሁን የመጣሁበት በቃ ሺ አካባቢ ነው። እዛ የነበርነን እዛ 32 ሰው ሞተዋል። በቃ ምን ነበረ አንድ 30 ደቂቃ ተጓዘንና እዛ ሊቢያዎች ነው ራሳቸው የሸኙን። ትንሽ ስንጓዝ ተባላሸች መርከቧ። ከዛ እዛ አንድ ሰዓት የሚያክል እዛ ቁመን ወደኋላ ተሞልሶ እናሱ በፈጣኖች አድርጎ ፈጣኖች ይዞ መጡ። እዛ ከዛ እዛ እዚህ ቅርብ ቦታ ብዙ ከዛ ተጓዝና እዚህ ቅርብ ቦታ አለች ጣሊያን ይረዱሃል ይመጡዋል ብሎ እዛ ባህር ላይ ጥሎን ነው የሄዱ የተመለሱ ማለት ነው። እነዚህ ሊቢያዎች አንድ 40 ደቂቃ መሆን ተቆየና እዛ ውስጥ አንደር አለው እዛ መርከብ በላይ ያሉ እንኳን ደህና ነው ንፋስ ያገኙታል። በውስጥ ያለን ደግሞ በቃ ልንሞት እኛ በጣም ሙቀት ስለሆነብን መውጣት ጀመርን ወደ ላይና ከዛ በቃ የባሰ ሰው የተረጋገጠ የተጭፍልቅልቅ እያለ ሰው 32 ሰው ሞቷል። አንዳንዱም ወደ ባህር ይገባል።
አሁን ስትነግረኝ ሴቶችና ህጻናት ነበሩ አልከኝ። ህጻናት እድሜያቸው ስንት የሚሆን ነበሩ እዛ መርከብ ውስጥ ካንተ ጋር?
ዋ ነበሩ፣ እርጉዞች ነበሩ። ህጻኖች የአንድ አመት የሚሆኑ የስድስት ወር የሚሆኑ አሉ። ትላልቆችም አሉ፣ የሰባት አመት፣ የስምንት አመት፣ የአራት አመት ብዙ ነው ያሉ።
ኢትዮጵያውያን ወይስ ኤርትራውያን?
እኛ የነበርነው አብዛኛው ኤርትራውያኖች ናቸው። ከዛ ደግሞ ህጻኖች ኤርትራውያኖች ነው ብቻ ነው፣ ኢትዮጵያ አይደለም። ከዛ ሶማሌዎች አሉ እዛ፣ ኢትዮጵያም አሉ ማለት ነው እዛ። እርጉዞች ምናምን እዛ፣ ህጻኖች ደግሞ ከኤርትራ ብቻ ነው።
ተወልዳ ያደገችው ዲላ ነው። ሰርቶ ለመለወጥ ወደ ሱዳን ከሁለት አመታት በፊት ተጓዘች። የተሻለ ስራ ፍለጋ ሱዳን የሰራችበትን ገንዘብ ከፍላ ወደ ሊቢያ ከዛም ጣሊያን ገባች። እንደ አብዛኛዎቹ ስደተኛ ሴቶች የመደፈር አደጋ ገጥሟታል። ስሟ እንዲጠቀስ አልፈለገችም።
ወደ ሊቢያ ድንበር ስንደርስ በጣም ብዙ መከራ ነው ያየነው እኛ ማለት ነው። መደፈር አለ እዛ ጋር ሴቶችን ብቻ ሳይሆን በተለይ እኔ እንጃ ሴቶች ይደፈራሉ። ሴቶች ግን በጣም ስቃይ የሚታይባቸው ወንዶች ናቸው፣ ይገረፋሉ። እኔ እንጃ በጣም በቃ ሀገር እንደሌላቸው ነገር ሆኖ ነው የሚገረፉት ማለት ነው።
ለምንድን ነው ምክንያቱ? ምንድን ነው የሚገረፉበት?
ምን ይሄ ምክንያት አለ የሚባል ነገር የለም። መንገድ ላይ ነው የሚገረፉት። ግን መተንም ሊቢያም ደርሰን ከዛ ያከብር ካልደረሰላቸው ብሩ እስከሚደርስላቸው ብሩ ካላመጣቸው ተብሎ ታስረው የሚገረፉበት በጣም ይገረፋሉ፣ ሴትም ሆነ ወንድ ማለት ነው። ሴት ደግሞ ያው ሳትደፈር ወደ ጣሊያን ገባች የምትባል ሴት።
አንቺ ይህ ችግር ገጥሞሻል?
እኔም ያው ብዙ እንትን አላልኩም፣ ግን ያው መደፈሩ መቼም አልቀረም ስንመጣ ማለት ነው።
ሁሴን አህመድ በኢትዮጵያ በሹፌርነት ስራ ተሰማርቶ ይገኝ ነበር። ሁለት የራሱ የትራንስፖርት መኪናዎች እንደነበሩትም ይናገራል። በፖለቲካ ችግር ነው ኢትዮጵያን ጥዬ ወደ ሱዳን ቀን ለማሳለፍ የመጣሁት። ነገር ግን ወደ ጣሊያን በአጭር ቀናት ውስጥ መግባት እንደምችል ደላሎች ሲያግባቡኝ ጉዞውን ተቀላቀልኩ። እንዳሰብኩት ሳይሆን ጦርነት አቋርጬና ብዙ ፈተናዎች አልፌ ነው ጣሊያን የደረስኩት ይላል። ጣሊያን ስገባም ከዛሬ ነገ ይሞታል እየተባልኩ የምጠበቅ ሰው ነበርኩ። ይመስገነው አሁን ቆሜ ለመናገር በቃሁ በማለት ይጀምራል።
ለአራት ወር የፀሐይ ብርሃን ሳናይ ተዘግቶብን ነበር ቁጫለሁ እና አንድ ኤርትራዊ አፎ ስሙን መናገር አልፈልግም ይቅርታና ከዛ ውስጥ ከስንት ጉድ ውስጥ አውጥቶን ያው እንድንሻገር ያደረገን 33-34 ኢትዮጵያዊ ነን የነበር ነው። ጣሊያን ስገባ ያው ይሞታል ብለው ነበረ ግን አለውኝ ብሔሬ ኦሮሞ ነው። እኔ በሐሰት አልመሰክርም። አሁንም ቢሆን እዚህ ይሞታለሁ እንጂ በሐሰት አልመሰክርም። ትገለውም ይኸውልሽ፣ እኔ አንደኛ ሹፌር ነኝ። አዲስ አበባ ውስጥ መንጃ ፈቃድ አውጥቼ አይሱዙ ነዳለሁ። እንደገና ዶልፊን የሚባል መኪና ታውቂያለሽ፣ ሚኒባስ፣ እሱን የነበረኝ ሰው ነኝ። ግን በቃ መቀመጥ አልቻልንም።
የጀልባው ጉዞ ምን ይመስል ነበር? መቼም ከኢትዮጵያ እሺ፣ እንዴት
አድርገን ወጣ ውስጥ ነገር 11ኛ ወር ማዕበል ነበረ። የሚገርምሽ ከእኛ በፊት 3 ጀልባ ወድቆ ነበረ። ያው ወደ ኢትዮጵያ ሊመልሱን ነበረ። ገንዘባችንን ከፍለናል። ኦልሞስት ብዙ ብር ከፍለናል። የሚገርምሽ $5,500 ነው የከፈልኩት እኔ እና ኢትዮጵያዊ ቸዋል የብር ስኬል ወጥቶላቸዋል። ኢትዮጵያዊ $5,500 ይከፍላል። ኤርትራዊ 6,000 ይከፍላል። ሱማሌ እስከ 10,000 ይከፍላል። በዚህ መሰረት ለምን መሰለሽ፣ ሱማሌ ውጭ ዘመድ አለው፣ ኤርትራዊም ውጭ ዘመድ አለው። ኢትዮጵያዊ ግን ከዱላ ጋር ነው 5,000 to 5,500 ምን ከፍለው የምንደበደበውን አጠይቅኝ። ሊቢያ በቃ ጠዋትና ማታ መደብደብ ነው። ሰው እንደ በግ የሚሰቀልበት ሀገር ሊቢያ ነው።
አንተ ይሄንን እያወቅህ ነው የገባህበት?
ምን ላድርግ? ይኸውልሽ አንድ ነገር ልንገርሽ፣ ህይወት እኔ ሱዳን መጥቼ ሱዳን አሳልፋለሁ ብዬ ነው የነበረው። ግን ከእኔ በፊት የሄዱት ሰዎች በ20 ቀን ጣሊያን ገቡ። ስለዚህ 20 ቀን መቋቋም አያቅተኝም ብዬ እኔም ተነስቼ ጉዞዬን ቀጠልኩኝ።
ስንት ቀን ፈጀብህ ታዲያ አንተ?
ሱዳን 26 ቀን ምናምን ተቀምጫለሁ። መርከብ ላይ ደግሞ ያው 64 ሰዓት ምናምን መርከብ ላይ ነበረን። የስድስት ሰዓቱ ጉዞ አጠይቅኝ፣ 796 ሰው ነው በአንድ መርከብ ላይ የተጫነው። 6 ሰዓት እንደተጓዘን ያው ነፍስ አድኖች መጡልን። ምንም ሰው አልሞተም። ያው ብዙ ሰው የተጎዳ ስለሆነ ብዙ ሰው በቃ በዚህ የሚገርምሽ እከክ ሰው ሲገል ያየሁት ሊቢያ ነው። በእከክ ነው ሰው የሚሞተው። እከክ ያው ለአንቺ ልንገርሽ፣ ያው ብልታችን አካባቢ ነው ሴቱንም ወንዱንም የሚያጠቃው። እከክ በቃ በእከክ ለመነካካት ይከብድሻል። በአይኔ ያየሁት እርጉዝ ሲገደል አይቻለሁ።
ኢትዮጵያዊ ናት
አይደለችም? ጥቋቁሮች ናቸው። ምንም ገንዘብ የለኝም አለች። በጥይት ነው። ከዛ ሌላው እንዳለ በአንዴ ከፈለ። 90 ሰው ከፈለ በአንድ ጊዜ በአራት ቀን ውስጥ።
የተባበሩት መንግስታት የስደተኞች ኮሚሽን UNHCR ባሳለፍነው ዓመት ብቻ ከወላጆቻቸው ወይም ከአሳዳጊዎቻቸው አሊያም ያለ ቤተሰብ ወደ ጣሊያን ከገቡት 28,223 ህጻናት ውስጥ 25,846ቱ ያለ ወላጅና አሳዳጊ ጥበቃ ብቻቸውን ነው ከሌሎች ስደተኞች ጋር ተቀላቅለው የተገኙት። ከነዚህ ህጻናት ውስጥ 92% የሚሆኑት ከ15 እስከ 17 የእድሜ ክልል ላይ ሲሆኑ 8% ከ5 እስከ 14 የእድሜ ክልል ላይ የሚገኙ መሆናቸውም ታውቋል። በአጠቃላይ ከመላው ዓለም ወደ ጣሊያን በሜዲትራኒያን ባህር አቋርጠው የገቡ የወንዶች ቁጥር 71% ሲሆን 13% ሴቶች፣ 16% ደግሞ ህጻናት መሆናቸው ተዘግቧል።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጨረሻው ዘገባችን እናልፋለን። የተባበሩት መንግስታት ድርጅት በጦርነት በታመሰችው የመን ቸነፈር አፋፍ ላይ ለሚገኘው በብዙ ሚሊዮኖች የሚቆጠር ህዝብ ነፍስ አድን እርዳታ የሚውል 2.1 ቢሊዮን ዶላር ለጋሾች እንዲያዋጡ ተማጽነዋል። የመንግስታቱ ድርጅት የየመኑንም ሁኔታ ከዓለም ሰብአዊ ቀውሶች ሁሉ የከፋ ሲል ገልጾታል። በየመን የሚገኙ ኢትዮጵያውያን ስደተኞችም ጥቃት እየደረሰብን ነው ብለዋል። ሀገሪቱ ህግ አልባ ሆናለች። ባልታወቁ ቡድኖች ከመካከላችን ታፍነው የተወሰዱ አሉ። እጅግ አደገኛ ሁኔታ ውስጥ እንዳሉ ይናገራሉ። ቆንጅት ታዬ ከስደተኞቹን አነጋግራ ተከታዩን ዘገባ አጠናቅራለች።
የመን ውስጥ የሚገኙ ኢትዮጵያውያን ስደተኞችም መሰረታዊ አቅርቦትም ይሁን ከለላ የሚሰጠን የለም፣ ያለነው በከፋ አደጋ ውስጥ ነው ብለዋል። ሰንአ ካሉ ኢትዮጵያውያን ስደተኞች አንዱ አቶ ዮሐንስ አበበ ሶሪያ ያለው ሁኔታ ከሚሰጠው ትኩረት አንጻር ሲታይ የየመን ይዞታ የተረሳ ይመስለናል በማለት አማረዋል።
አሁን ለምሳሌ የመንግስት የህግ ተቋማቶች የሉም፣ ፖሊስ ጣቢያዎች የለም፣ ከለላ ምስጠም የለም፣ እርዳታ ምስጠም የለም። በዚህ ሁኔታ ምንቀጥል ከሆነ የኛ ዕጣ ፈንታ ምንድን ነው? ሁላችንም ካለቅን በኋላ አሊያም ወይም ደግሞ ሌሎች ወገኖች ከንፈር ይመጡ ትርጉም የለውም። ምን ህጻናቶች በኮሌራና በተለያዩ በሽታዎች የተጠቁ ነው። የምግብ እጥረት አለባቸው። ሰዎች አንድ እርምጃ ወደ አንድ እርምጃ በስጋት ነው የሚሄዱት። ምክንያቱም ሁሉም ህዝብ ማለት ይቻላል ከተቀናቃኝ ኃይሎች ውጪ እንደ ባህልም ይሁን በአንድ ቤት ውስጥ በነፍስ ወከፍ ከሶስት በላይ ጠመንጃ አለ። ስለዚህ አሁን እነሱ የተጠቀሙበት ነው። ይህን ከችግሩ አኳያ ማለት ነው መንቀሳቀስ አልቻለም። አይ ደህንነታችን ይጠበቀ አይደለም ማለት ነው። ሌሎች ችግሮች ላይ ተጨምሮ ማለት ነው፣ ህክምና ጥረቱ ላይ ተጨምሮ ማለት ነው፣ የመጠለያ ችግሮች ተጨምሮ ማለት ነው። ሰዎች እየታፈኑ ይወሰዳሉ። ሰሞኑን እንኳን ሶስት የሆኑ ኢትዮጵያኖች ታፍነው ተወስደዋል። ሁለቱ አመለጡ።
ወዴት ነው የተወሰዱት? ታፍነው ማን ነው አፍኖ የወሰዳቸው?
አይታወቅም። ምክንያቱም አሁን እዚህ ሀገር ምንም አይነት የመንግስት ተቋማቶች ህጋዊ እንቅስቃሴ ስለማያደርጉ ማለት ነው አብዛኛው ተሽከርካሪ የሰሌዳ ቁጥር የለውም። የሞተር ሳይክሎች ከመቼውም የበለጠ ገዝተዋል። እንደውም ወንጀሎች የሚፈጸሙት በሞተር ሳይክልና እንደዚሁም የሰሌዳ ቁጥር በሌላቸው መኪናዎች ነው። ማለት አስቸኳይ ጊዜ አዋጅ ተያይዞ የወንጀል መጠኑ እጅግ ተበራክቷል።
አቶ ዮሐንስ ቹህ፣ አሁን እርስዎ የሚሉኝ አካባቢ ሰንአ ውስጥ በቁጥር ምን ያህል ትሆናላችሁ?
አንደኛው ቁጥር ሁሉንም በትክክል ለመግለጽ ያስቸግራል። የተመዘገቡት በዩኤንኤችሲአር ያልስለሆነ ነው። ግን እኛ በማህበራችን ውስጥ በዚህ በማንዴት ሪፊጂ አሶሲሽን በሚባለው ውስጥ ማለት የተመዘገቡት 350 አካባቢ እንሆናለን። እንግዲህ ማለት አንድ አካባቢ ትንሽ እጅብ ብለን ሳይሆን ያው እኛ ራሳችን ለመጠበቅና ለመተዋወቅ እንዲመቸን ብለን እዛቸው አካባቢ የሰፈር ነው ማለት ነው። ዩኤንኤችሲአርም ሆነ ሌላ መንግስታዊ አካል ጠይቀን ነበር። እኛ ሀገር ውስጥ ጉዳይ እንሄድ ለምን በአንድ ቦታ ላይ አድርጋችሁ ለከለላ ለጥበቃ እንዲመች አስፍሩን ብለናቸው ምላሽ ስላልሰጡን እኛ ራሳችንን በራሳችን ተመሰረትንና ቢያንስ ራሳችንን ከጥቃት ለመከላከል እንድንችል ብለን ነው ይህንን ነገር ያደረግነው ማለት ነው።
ማን ነው የሚረዳችሁ? ምንድን ነው የምትበሉት? ምን ላይ ነው የምትጠለሉት? እስኪ
መጠለያ የሚገርምሽ አሁን ለምሳሌ ከዚህ በፊት ስደተኛው የራሱን የሆነ ስራ እየሰራ አነስተኛም ሆነ ከዛ የተሻለ ስራ ይሆን ይሰራ ነበር። ኤምባሲዎችም ሌሎች ተቋማቶችም በነበሩበት ጊዜ ተቀጥሮ የሚሰሩ ሰዎች ነበሩ። አሁን ግን ሙሉ ለሙሉ ማለት ይቻላል እነኛ ሁሉ ተቋማቶች የሉም። ምንም አይነት የስራ እድል ስለሌለ ማለት ነው አብዛኛው ስደተኛ በችግር ላይ ነው ያለው። ማለት የሚረዳው ዩኤንኤችሲአርም ምንም አይነት እርዳታ የራሽንም የመቀለያም የከለላም የደህንነት በቃም ህጉ የሚፈቅደውን ዩኤንኤችሲአር አላደረግልንም ማለት ነው። በጎ ፈቃደኞች አሉ፣ ትውልደ ኢትዮጵያኖች የተሻሉ ኑሮ የሚኖሩ ማለት ነው። ግማሽ የመን ዜግነት ግማሽ የኢትዮጵያ ዜግነት ያላቸው እነሱ ዝም ብለው ከተሻሉ ሰዎች እያስተባበሩ ረሽንና እንደዚህ ዘይትና ምናምን እየሰጡን፣ አንዳንዶቹ ደግሞ አሁን ቤት ኪራይ ድሮ ይከፍሉ የነበሩት መክፈል ያልቻሉት የወጡትን አነስተኛ ድንኳን አለ እዛ ውስጥ እየተሰጣቸው በቃ በአንድ ላይ ጅብ ጅብ ብለው ይኖራሉ። ግን ያ ከስጋት አላዳነም። አሁን ሴቶቹ ለምሳሌ ሰው ቤት ነው የሚኖሩት። ለምሳሌ ባለትዳር ሆነው ከባላቸው ስረጊት ነው ለም ለሴፍቲ ሲባል ሴፍት ውጭ ድንኳን ውስጥ ሴት ማደር ማለት እዚህ ያለ ችግርም አለ። ለምን አደጋ ሊፈጠር ይችላል በሚል ማለት ወንዱን ዛሬ በመኪና በጠመንጃ ፍነው ከወሰዱት ማለት ነው ነገ ደግሞ ሴቷን ደግሞ ሊደፍሯት ይችላሉ። የተለያየ ነገር ሊመጣ ስለሚችል እንደዛ እየተባበሩ ነው ሰዎች ያሉት ማለት ነው። ከዛ ውጭ የምናገኘው ምንም አይነት ከሌላም ሆነ እርዳታ የለም።
አሁን ወደ እኛ አቤት ያላችሁት ከአሁኑ ድምጻችንን አሰሙል ያለንበት ሁኔታ አደገኛ ነው በሚል ነው። እና ምንድን ነው የሚሰማው ሰው እንዲያደርግ የምትፈልጉት?
በጣም ጥሩ። እንግዲህ እጅግ በጣም አስከፊ ሁኔታ ላይ ነው ያለ ነው። አሁን የሶሪያ ሲታሰብ የእኛ መታሰብ አለበት። እኔ አንዳንዴ እንደውም የመን የሚዲያ ማዕቀብ ሁሉ ያለባት ሁሉ ነው የሚመስለኝ። ገባት? እና በዛ ምርር ብለን ነው አሁን ይህን እድል ያገኘ ነው ከእናንተ ጋር ማለት ነው። ምንድን ነው አንዳንድ ለምሳሌ የህግ አዋቂዎች ሊኖሩ ይችላሉ። አውሮፓም ሆነ አሜሪካ በህግ ላይ ተንተርሰው ብዙ ተጽዕኖ ፈጣሪ ሰዎች ሊኖሩ ይችላሉ። እኔ አሁን የኢትዮጵያዊ ሌላ ዜጋ አልልም። ምክንያቱም ለሰብአዊነት የቆመ ሰው በተለይ ደግሞ ኢትዮጵያዊ እንደመሆናችን መጠን ኢትዮጵያዊ የሆነ ዜጋ ማለት ነው በሙያው በተለይ በህግ ጉዳይ ላይ ተሰሚነት ያላቸው ሰዎች የየመንና የዩኤንኤችሲአር እና የሪፊውጅ አስተዳደር ጉዳይ እንዲመረመርና እንዲታይ ነው።
ዘካርያስ ጥበቡ መስፍን እባላለሁ። በ1998 ዓ.ም ከሀገሬ ተሰድቼ እስራኤል ለመግባት ሰውነቴን የሚያስነሳ መከራን አሳልፌያለሁ።
የእውር አሞራ ቀላቢ ፊልም ባለታሪክ ነው። ፊልሙ በኒውዮርክ ፊልም ፌስቲቫል ላይ በቀጣይ ሳምንት አርብ ለእይታ ይበቃል። ዛሬ ሰዓት ስላልበቃን የዚህን ዘገባ ይዘን አልመጣንም። ሰኞ ዕለት ግን ይዘንላችሁ እንመለሳለን። እንግዲህ አድማጮቻችን፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋውንን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበረው ነው።
ዲጄ ፋትሱ አብሮን ነበር። የስርጭት መሐንዲሱ ዳንክራፍትንም እንደዚሁ አብሮን ነበር። ጉዟቸው የሰመረ ይሁን።